በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ዝንቱ መጽሐፍ ዘይነግር ቃላተ ዘአቡነ ትሩፈ ምግባር መንፈሳዊ ቅዱስ ወብፁዕ ወፍጹም ማር ይስሐቅ ረድኤተ ጸሎቱ ይቀበነ ለኩልነ ህዝበ ክርስቲያን ለዓለመ ዓለም አሜን። ይህን መጽሐፍ ማር ይስሐቅ ተናግሮታል። የማር ይስሐቅ ብሔረ ነገዱ ሀገረ ሙላዱ ሶርያ ነው። መጽሐፍ የተማረበት ምስጢር ያገመረበት ቂሳርያ ነው። ቂሳርያ ለምን ሄደ ቢሉ ከኤፍሬም ዘንድ የኤፍሬም ሀገሩ ሶርያ አይደለም ቢሉ ለዚህስ ምክንያት አለው። አርዮስ ወልድ ፍጡር በባህር የመለኮቱ አለ። ንጉሱ ቆስጠንጢኖስ ጉባኤ በኒቅያ ይሁን ብሎ አዋጅ ነገረ። በዚህ ምክንያት 318 ሊቃውንት ተሰበሰቡ። ከኒህ አንዱ ያዕቆብ ዘንብጽዊን ነው። ቅዱስ ኤፍሬምም የያዕቆብ ዘንጽቢን ደቀ መዝሙር ነው። ከጉባኤው ሲሄድ አስከትሎት ሂዷል። አርዮስን ረተው ለይተው ሲመለሱ ቂሳርያ አደሩ። በዚያን ሌሊት ራእይ ያያል። አምደ ብርሃን ተተክሎ ጨለማውን ሲያርቀው አየ። ሰውነቱን ግለጽልኝ ብሎ አመለከተ። ባስልዮስ ነው አለው። የእሱን ነገር ስለምን ገለጸለት ቢሉ በቦታ ቢለይ በማዕርግ እንዳልተለየ ለማጠየቅ የቀረበት በእርግናም በደዌም በጉባኤም ምክንያት እንደሆነ አልታወቀም። በአምድ መታየቱ ስለምን ነው ቢሉ አምድ ቤት ያጸናል፣ እሱም የምእመናንን ልቡና ያጸናልና ብርሃኑ ጨለማውን እንዲያርቀው እሱም ከምእመናን ልቡና ክህደትን ድንቁርናን ያርቃልና ለጊዜው ልቅር ብሎ አሰበ። ኋላ ስንኳን መምህርን ሌላውን ቢሆን ያወጡትን ከቦታው ሳያገቡ መሄድ አይገባምና መምህሩን ከቦታው አግብቶ ተመልሷል። መመለሱም ስለ ሁለት ነገር ነው። በአይነ ነፍስ ያዩትን በአይነ ስጋ ማየት ይገባልና፣ ዳግመኛ ከእንደዚህ ያለ ሰው ቢጫወቱ ጸጋ ክብር ይገኛል ብሎ ስለተመለሰ እንዳየው ሆኖ አላገኘውም። ኩፋር ለብሶ ኩፋር ጠምጥሞ ገበታው የወርቅ ወንጌል በወርቅ አትሮንስ አዘርግቶ ጉባኤ ሰርቶ ሲያስተምር አገኘው። ወተሐዘቦ ልቡ ለኤፍሬም እንዲል ልቡናው ተጠራጠረበት። እስመ ውስተ ምይንት ነፍስ ኢተሐድር ጥበብ ወውስተ ስጋ ዘቅኑይ ለኃጢአት እየሐድር መንፈስ ይላል። በውኑ በእንደዚህ ያለ ሰው ጸጋ እግዚአብሔር ታድራለችን? በምኑናን በትሑታን ታድራለች እንጂ ብሎ አራት ነገር አይቶ እስኪረዳ፣ መጀመሪያ ካፉ ነጸብራቀ እሳት እየወጣ ሕዝቡን ሲዋሃዳቸው ያያል። ሁለተኛ ርግብ በራሱ ላይ ተቀምጣበት፣ ሶስተኛ ተሐዋስያን ከልብሱ ላይ ሲያርፉ እሳት እንደገባ፣ ጅማት እርር ኩምትር እያሉ እንደ ቆሎ ሲረግፉ ያያል። አራተኛ ሰርሆተ ሕዝብ ካደረገ በኋላ ኤፍሬምን ጥሩ ብሎ አስጠራው። እሱም አስቀድሞ ካየሁት አሁን የሰማሁት ይብለጥ፣ ስሜን አያውቅ አገሬን አይጠይቅ ብሎ አደነቀ። በመጣም ጊዜ በአስተርጓሚ ሲጫወቱ ቋንቋህ ይገለጽልኝ ዘንድ ጸልይልኝ አለው። ወደ እግዚአብሔር ቢያመለክት የባስልዮስ ቋንቋ ጽርዕ ነበር። የኤፍሬም ቋንቋ ሱርስት ነበር። ለባስልዮስ ተገለጸላቸው። ሲጫወቱ አድረዋል። አሰናብተኝ ልሂድ አለው። መች ልትሄድ መጥተሃል ብሎ ህዝባዊ ነበር ቢሉ ዲቁና፣ ዲያቆን ነበር ቢሉ ቅስና ሹሞት ባጠገቡ ሲያስተምር የሚኖር ሆኗል። በዚህ ጊዜ ማሪሳቅ ተወለደ። ለትምህርት መጠን ሲያደርስ አባትናቱ ከኤፍሬም ዘንድ ሰደዱት። ስለምን ቢሉ አጎቱ ነውና ተክቶ ነቅቶ ያስተምረዋል ብለው፣ ሕፃንም ከእናት ከአባቱ ካልተለየ አይማርምና እንዲማር፣ አንድም የተማረ ግብረ ገብ ነበርና እሱም ብሉይ ሐዲስ ተማረ፣ ሥርዓተ ቤተ ክርስቲያን አጠና። ከዚህ በኋላ አባት እናቱ የካህን ሞያ እንደተማረ የጨዋ ሞያ ይማርልን ስደድልን አሉት። ሲሄድ ህሊና ስጋዊ፣ ህሊና መንፈሳዊ ሰውነቱን እንደ ሜዳ አድርገው ይራወጹበት ጀመር። ህሊና ስጋዊ የካህን ሞያ ተምሬ በላይ እንደሆንሁ የጨዋ ሞያ ተምሬ በላይ እሆናለሁ ማለት ነው። ይህስ ትዕቢት ነው ብሎ በሕግ ጸንቼ ስጋውን ደሙን ተቀብዬ ገንዘቤን መጽውቼ እኖራለሁ ማለት ነው። ህሊና መንፈሳዊ ዓለም እንደ ጥላ ያልፋል እንደ አበባ ይረግፋል ብሎ መተው ነው። አንድም አንድ ወገን በህሊና ስጋዊ ቁሞ ለህሊና መንፈሳዊ አጋዥ ሁኖ ከዚህ ደርሸ ልምጣ ብሎ ዱር ለዱር ሂዶ ካባ እብሎይ ገዳም ገባ። 25 ዓመት ረዳ ባሬታ እያፈሰሰ አይነ ምድር እየማሰ አባ እብሎይ አረፈ። እሱን ባየሁበት ቦታ ማንን አያለሁ ብሎ አናብስት፣ አናምርት፣ አክይስት፣ አቃርብት ካሉበት ልምላሜ እጽ ነቃማይ ከሌለበት ሄደ። ከዚያ ይህ ተገልጾለት በጽርዕ ቋንቋ ጽፎታል። ከጽርዕ ወደ አረብ የሚመልሰው ጠፍቶ ይኖር ነበር። በኋላ ዘመን ኒክፉር የሚባል ሊቀ ጳጳስ፣ ስምዖን ሚካኤል የሚባሉ ኤጲስቆጶሳት ረብህ ጥቅም እንዳለበት አውቀው የሚመልስላቸው አጥተው ይኖሩ ነበር። ቋንቋ ያወቀ እንደሆን ግብር ያልገባ ያልተማረ ይሆናል። ግብረ ገብ የተማረ ቢሆን ቋንቋ የማያውቅ ይሆናል። ኋላ ግብር የገባ የተማረ ቋንቋ የሚያውቅ ዲያቆን ተገኝቶ እሱ መልሶላቸዋል። ወደ እኛ ምን ጊዜ መጥቷል ቢሉ ፊልክስዩስ በአጼ ድል ነአድ ጊዜ ሰይፈ አርድም ይላል። መላሹ ብርሃነ አዝየብ ንዑስ ሰላማ ግብረ ሕማማትን ጨምሮ መልሶታል። አረጋዊ በአጼ ልብነ ድንግል ጊዜ መላሾቹም አቡነ ማርቆስ ሚካኤል ግብፃዊ፣ እጨጌ እንባቆም መልሰውታል ይላል። ማሪሳቅ የተመለሰበት ጊዜ አልታወቀም። አንድም ሰሊክ ዘደብረ ሊባኖስ ይለዋል። የተድባበ ማርያም መነኩሴ በአጼ ገላውዲዎስ ጊዜ መለሰው የሚል ታሪክ ይገኛል። ፊልክስዩስ ታሪካቸውን ይናገራል። አረጋዊ ጸጋቸውን፣ ማዕረጋቸውን፣ ማሪሳቅ ጾራቸውን፣ ግብራቸውን ይናገራል። ለዚህ መጽሐፍ 2 አርእስት አለው። የኋላ ሰዎች ለዲያቆን፣ ዲያቆን ለማሪሳቅ አርእስት ሰጥተዋል። የኋላ ሰዎች ለአፈወርቅ፣ አፈወርቅ ዮሐንስ ለዮሐንስ ወንጌላዊ እንደሰጡ ታሪክ እስከዚህ ነው።